ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። በዚህ ክፍል ከመጽሐፍት ዓለም ፕሮግራማችን ይቀርባል። በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 2 አስተምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Yeah. ጊዜ ማራቶኑ ጊዜ አዲስ መስአዩ በሰው ያላግጣል በሰኞ ማክሰኞ ባንድና በሁለት እየተፈቀፈ ይከንፋል ይነፍዳል ዝናቡን ካልጣለ ገላን ካላራሰ ነፋስ ሕይወት ይሰጥ በአግባብ ካልነፈሰ ፀሐይ ግር ብሎ ራስ ካልጠበሰ ትላንትና ዛሬ ሰኞና ማክሰኞ ክረምትና በጋም ልዩ የሚያደርጋቸው ምንም ነገር የለም ትላንትን ለማወቅ ነገን ለመተንበይ የሚጨበጥ ነገር ያሻዋል የሚታይ ምስክር የሚሆን ቆሞ በዛሬ ላይ እንዲያው በጭፍኑ በጊዜ ማመኑ ከንቱ ጉንባ ጠጣ እንባን ያልቋጠረ ደረቅ አይን ያሳጣ እናም ጊዜ ያልፋል እስኪያልፍም ያልፋል ሰዓታት በቀናት ቀናት በሳምንታት ሳምንታት በወራት ተደማምረው ታይተው ተብለው አመታት ወቅት ተሰኝተው ተቆጥረው በልኩ ወዘአልቦ ፋይዳ እየተደመሩ እየተተካኩ ድግግሞሽ ሕይወት ስቦ በሂደት ብሶትን ምሬትን ተቀምጦ ማየት ቋሚን ተቀማጭም እኩል ሰው ተብሎ ይታለፋል ሕይወት በአእምሮ ተመርቅኖ በተሳሳሎ ቀዳዳ ማድጋን ባናት እየሞሉ ከስር ውሃው ጎሎ ትላንትና ሄዶ ዛሬም ተሰናብቶ በነገ ማንጋ ጠጣት ይስተሳምቶ ኩነኔን ለዛሬ ወቀፈን ለአምና ሸልሞና ትቶ እንዲህ ነው ነገሩ ሁሉንም በወቅቱ ካላስማመሩ ጤናና ሰላምን ቀድመው ካላበጁ ዘመን ሳላፊ ነው በአምርት ሲያንጎላሉ ለዚች ምስኪን ዓለም ለዚህ ብኩን ሕይወት መላ ካላበጁ ሥራንም ትግልንም ባንድ ካላቀናሉ ይቆጫዋል በኋላ በገላ ሳረግ ገዳይን ከጫንቃ በንኮኮ አስቀምጦ ለመግደል መጓጓት የሚያምኑት ስካር በከመክፈር እየሰሙ በጣት መዋጀር ለዘላቂ ሰላም ለዘላቂ እድገት ትግል መፍትሄ ነው ለሙሉ ጤንነት ለአጠቃላይ ገላ ከራስ እስከ ጸጉር አንዱን ሳይዘለል እስከ እግር ጥፍር ጊዜ ማራቶኑን ሳያቆም ሩጫ ወደፊት ብቻ ነው መለስ ቀለስ አይኖ መካደን አበርጫ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዝያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ كفل هلت بكتراتشن مسارت اندقنا تقنانيان بزدي وداباتو تاريكم لام طاوي لزيا يميونو تيجاكيوش تزقاتي تشي نبر لجوانه من مول نبر متفلقاو بتام لجواني مهون يمفلقاو من اندنبر سزاي بنيم بنياكي زي يتلمدو اوروبلان نجنا دكتر سلنبر كولتان دوليوني شلال تنشكات دكو علاقن استماري مهون نبر يمفلقاو ممرانو چه مسلنيال مياونن دو دادر رغوي ناتي منن بون قدال نبراتم سنبلا تمارنو متلي كتمارك اوروبلان باس ندامت اقاين تون عالله نقو سنباس تون منستر تون عالله دايركتر باس تونم استماري تون عالله نبر يمتلي اباتي دقمو نقادين تون الله نبر تسفا قرطو تو سوكوست قوم كميلوين اسات لاي قوم بلوين يشالينيان نقادين نتمارت سوكوست ما قوم بيتشا نبر يمي مسلي باندوات كاباتي غار بيتشاچنن عبر نورنال كتمرتبه سوطا ياباتي غروسر يهدالو يبيت سرائل يسرهو قويالو سيمش يساوات سبن برزرتن ويدا منوريا بيت عبر نيدالن كنزبون كتاري لينيان نكوترالو يهن نيهالون لبيتشا سكامتي لينيان نسكامتالو جن سكوتر أساسي تشينو كبت يلينيان هون اني كبتني تاديا سبر مبطريا قطة تاديا من لطول نبار زيو مركاتو أوتوبوس تركبابي يالدن نبار الكابيت ينبارو مبراتي تفال شجرو كورنيسوس ينبرو يالكتريك جمد سلتبتس نبار سلزي تقلاي باللو يكورنيس كدادا قبتشي يتبتسون اندكتل أباتي نغرينيال كورنيسوس تيجيالو قد قدالا يتلتف غازي تايو كورنيسو كمسرات وفيت يبيتو قر قدا تاريو درس بغازي تا يتلبدا نبار غازيطاو لاي كنبرو صوف عندو سلا عندي تسعنو يمي تركو باينوا آتك كراكا يج مانكيا بلوانا شكا مسل نغروتشن ما تعمم اندمتشن يمي زقب نبار تاريكو تكرتين سبوي سلا نبار عباتي ما تقلياون تقبلين ايالي بتدقاقامي سيتاراي آساماوزم بتان دنگتو ومبر لاي بمقوم بكورنيس بكول انگوتون اشولكو بجوه سيتراي يمبانن يهل دنگتشي عريت عالكو لمن اندر سموست ايكي ايان ببو اندن برنا قرقوت مقانيا يمتاي مفلوت يمان ببو انت ايكي قد قدالا ايتل التفقازي تعمولون نقرقوت لديك اهل انگاتو ايينينا بكا انت انجره ورق ازنو بمالت ايتنا الدد ما تابك اون ستوي اندتن تلت تلقو تلوين هيدا من اندان نددو هالقبانيم ورقات انجره نو بلو نقر يانجي زي هالقبانيم ونوم نققرون اسكاهون الرساوم عند ليلة دمو بكزابير عند الشاج عمر اللي ينالكوت عند كزي عباتي ما نوري بيتاتشنن ياسرا نبر يدرو كرتشلي ياهنو أفريكا هبرز صفت بي جربا عند كان سراتنيا يتطرب دنقاي تشكمو بمثلا دي يوتا لقم بنياو يقبلان بمال يمشرشاون دنقاي تين كبابلو كتاتشالو سراتنيا مسالالو يادا لطوال يهنجيزي ولفتون تهيزو كان ندنقايو ودمريتي ودكالو يكن سراتنياو اغرو كفونيا سيقودا يكن بنياو دارتن ناغج داقمو تغش لطوال عباتي يانيان بيهون يمجم مرار داتا قصاقو سوشتران بارود جيزياوي هكمن نادر رقال لاتشو የግንበኛውን አገጭና ድረስ ባልኮል ጠርጎ በጥጥ ረመረመው። የቀን ሰራተኛውን የተሰበረ እግር ደግሞ በጣውላ ግጥም አርጎ አሰረለት። ከዚያም ከዳማዊ ኃይለ ሥላሴ ሆስፒታል አሁን የካቲት 12 ወሰድናቸው። አንዱ ሲተኛ ሌላው ታክሞ ተመለሰ። ከአባቴ ጋር ስንመለስ ደሃ እንዳትሆን አለኝ ድንገት። ድህነት ለአሰልቺ ለአድካሚና ለአደገኛ ሥራ ያጋልጣል። አሁን በምን ገንዘባቸው ነው የሚያገግሙት? እኔ እንደሆንኩ እስኪሻላቸው ድረስ ብቻ ነው ማገዛቸው አለኝ። ሁለቱም እስኪድኑ ድረስ ሥራ ይፈታሉ አለኝ። እኔ ለራሴ ሰዎቹ ላይ የደረሰው አደጋ ዘግንኖኝ ሰውነቴ እንደ ተኮማተረ ነው። በሕልሜም ስባንን ነው ያደርኩት። የእሱን ምክር ለመረዳትም እድሜም የሚፈቅድልኝ አልነበረም። በኋላ ሳስበው በድህነት አስፈራርቶ ሀብታም ነጋዴ እንደሆነለት ነበር። ታዲያ እንዴት ሀብታም ሳትሆን ቀረ? የወላጅ ምክር አልሰማ ብዬ? በእናትህ አትቀልድ፣ ቁም ነገር እናውራ። የወላጅ ምክር የማይሰማ ልጅ መጨረሻው ይኸው ነው፣ ደሃ ሆኖ ይቀራል። ለነገሩ ሁለት ሶስት ልጆቹ ነጋዴ ሆነውለታል። በህይወት ቢኖር ኖሮ የወለድኩት እነሱን ብቻ ነው ማለቱ አይቀርም ነበር። እኔን ግን አባትነቱን በመጠራጠር የዘረመል ቅንጣት ዲኤንኤ ምርመራ ያደርግ ነበር። አንተ እንደሆንክ መቼም ቁም ነገር ላይ መቀለድ አታቆምም። በቃ ተው፣ ሌላ ጥያቄ ልጠይቅ። ጥርት ያልክ የከተማ ልጅ ነህ ማለት ነው? በዚያ ወቅት ጥርት ያለ የከተማ ልጅ የሚባል አልነበረም ብዬ ነው የማስበው። በአዲስ አበባ አካባቢ እርሻ ስለነበር ገጠር የምትለው ነው። የቤተሰብና የዘመዶች ትስስርም ጥብቅ ስለነበር የገጠር ዘመዶች ወደ አዲስ አበባ መምጣት፣ የከተማዎችም ወደ ገጠር መሄድ የተለመደ ነው። በክረምት ብዙ ልጆች ገጠር ሄደው ያሳልፋሉ። የኔም ከዛው ጋር ይመሳሰላል ብዬ አስባለሁ። አንድ ሁለት የማረሳቸው ትዝታዎች አሉኝ። ከአራት የማያንሱ የገጠር አካባቢዎችን አውቃለሁ። በተደጋጋሚ የሄድኩባቸው ግን ሁለት መንደሮች ናቸው። የእናቴ አክስት ባለቤት ደጃዝማች ደምሴ በዘመኑ የተማሩ የሚባሉ ሰው ናቸው። መጽሐፍት ማንበብ የሚወዱ መጽሐፍም የጻፉ አገር ወዳድ አርበኛ ነበሩ። የቤታቸው ሲሄድ አንዳንዴም እያስጠሩኝ መጽሐፍ እንዳነብላቸው መከራዬን ያሳዩኝ ነበር። በተለይ በመጨረሻው ዘመናቸው ታመው በነበረበት ወራት ከየትም አስፈልገው ያስጠሩኝና አነብልኝ ይሉኛል። ሲደክመኝ እንዴት እንደሚያቋላቅም እንቅልፍ ይወስዳቸዋል። ደጃዝማች ከአክስቴ ልጆች ጋር ሁለት ሶስት እያደረጉ በየተራ ከከተማ ውጭ ይዘውን ይወጡ ነበር። የምንሄደው ዱከም መዳረሻ ኮራ ተብሎ የሚታወቀው የገጠር ቀበሌ ነው። እዚያ መሬት ነበራቸው። በርካታ ከረሜላ ይገዙና በመንገድ ላይ ለምናገኛቸው የገጠር ሕፃናት በመኪናው መስኮት ይበትኑላቸዋል። አቤት የልጆቹ ደስታ! ኮራ ስንደርስም ሕፃናት ደስታቸው ወሰን የለውም ከረሜላ ለመብላት። ገበሬዎች ደግሞ ግንባራቸው መሬት እስኪነካ ሰላምታ ይሰጧቸዋል። እሳቸውም በትህትና አጸፋውን ይመልሳሉ። ገበሬዎች ያመረቱትን እህል በቁና እየሰፈሩ አነስ ያለውን ለራሳቸው፣ በዛ ያለውን ደግሞ ለባለመሬቱ ሲሰጡ በተደጋጋሚ አይቻለሁ። አንድ የማረሳውን አጋጣሚ ላጫውትህ። አንድ ጭቃ ሹም ከአንድ ገበሬ ጋር የእህል ክፍፍል ሲያደርግ እዛው ቆሜ ነበር። ገበሬው እህሉን በቁና ለራሱ ይሰፍርና አቁማዳ ውስጥ ይከትለታል። በሌላ በኩል ደግሞ በዚያው ቁና ለባለመሬቱ ጆንያ ውስጥ ይከታል። ለራሱ የሚሰፍረው የቁና ብዛት ሳያንስ አይቀርም። በመሃል አንድ መንገደኛ ጭቃሹሙን ይጠራዋል። ጭቃሹሙ ዞር ማለቱን የተረዳው ገበሬ ሁለት ቁና ለራሱ አከታትሎ ሲሰፍር አየሁት። እንደገና በሌላ ዙር በተመሳሳይ ሁኔታ ለራሱ አደረገና قنا بلو عيين انيم اتكر عيوت استيتي او كالو عينت نبر كذيا بوالا ودتك كلنياو السفافر تملسه አራደ መሆኔን አላወቀም ባይገርም ስለ ስርቆቱ ለጭቃሹ ማልተናገርኩም እስካሁን ድረስ በፍጹም ያረሳሁት እንት ነበር የዛን ዕለት ገበሬው እቤቱ ወስዶ ጣሳ ሙሉ እርጎ ጋበዘኝ ለጨዋ ልጅ የተገባ ሽልማት ገበሬውን ያላጋለጥኩት አዝኛለት አይመስለኝም እናተ ሾካካ ያሉ በቁንጥጫ ስለሚመለዝጉ ነው ሌላ ገጠር አካባቢ ሳልሄድክም እጃለሁ በፊት እንዳጫወትኩ ድህነት የማይወደው አባታችን ከተማ የነበረው ንብረት ሸጦ ከ1965 እስከ 1967 ዘመናዊ እርሻ ጀምሮ ነበር መስራቅ ሸዋ ዓለም ጤና አካባቢ የኢህአዴግ መንግስት ድህነትን ተረት አድርጓለሁ የሚለው ከአባቴ ቆርጆ ሳይሆን አይቀርም በል 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 መንገድ ከሰጠ የማትለው ነገር የለም ምን ነው ይቺን ድህነትን ተረት እናረጋዋለን የምትባል ንግግር በሬዲዮ ተሰማ አባቴ የፈጠራ መብቱን የተነጠቀ ያህል ነው የሚሰማኝ በእግዚአብሔር ወደቁም ነገር ግባ አንተ ምን አለብህ የፈጠራ መብቱ ወራሽ አይደለህ እናልህ ያኔ ከአባቴ ጋር አብሬ ባልሄድም ትምህርት ቤት ሲዘጋ ሁለት ክረምት እዚያው ነበርኩ በዚያን ጊዜ የ89ኛ ክፍል ተማሪ ነበርኩ ወቅቱ በርካታ ባለሀብቶች ሰፊ እርሻ ላይ በመሰማራት ቦሎቄና መሰል ምርቶችን ለውጭ ገበያ ያቀርቡ ነበር ያ ሂደት ባለቤቶቹንም ሆነ አገራችንን በጣም ጠቅሟል ሁኔታው በዚያ ቢቀጥል ምናልባት የአገራችን ገጽታ ካሁኑ የተለየ ይሆን ነበር ሆኖም ተፋፍ እርሻዎች ለራሹ ገበሬ ፋይዳል ነበራቸው ገበሬዎች ተፈናቅለው ነበር ብዙዎቹም እዛው መሬታቸው ላይ ወደ ጉልበት ሰራተኛነት ተቀይረዋል ቀሪዎቹም ከተማ ውስጥ ፍራአት ሆነው ወይም በወቅቱ አባባል ኩሪ እቃ ተሸካሚ ሆነዋል ጓደኛዬ ትንሳኤ ወደ ፖለቲካ ለመግባት እየዳዳህ ነው መሰለኝ አልኩት አኑ እየገፋ ስለሄደ የለቱን ውይይት እዚው ላይ ማቆም ነበረብን ምዕራፍ 3 አስኳላ በሳምንቱ ስንገናኝ የቆምንበትን የጨዋታ ርዕስ ካስታወስኩት በኋላ የት እንደተማረ ስለ አስተማሪዎቹና ስለ ልጅነት ጠባዩ ጠየቅኩት ትዝ ከሚለኝ ከአንደኛ ደረጃ ብጀምርልህ ጥሩ ነው ሶስተኛና አራተኛ ክፍል የተማርኩት መርካቶ አካባቢ የግል ትምህርት ቤት ነበር ትምህርት ቤቱ ከሰባተኛ ወደ አማኑኤል ወደሚወስደው መንገድ ላይ ብዙም ሳይርቅ ወደ ቀኝ ገባ ብሎ የሚገኝ ነበር የነጻነት መታሰቢያ አንደኛ ደረጃ ትምህርት ቤት ባለቤቶቹ በእድሜ በጣም የገፉ የትዳር ጥንዶች ናቸው ምናልባትም 70 ዓመት ሳይሆናቸው አይቀርም እነዚያ አዛውንት ምን ብለው ወደ ትምህርት የንግድ ዘርፍ እንደገቡ አሁን ድረስ ይገርመኛል የእግር ኳስ ቡድንና የቲያትር ክበብ አለን እኔ ሁሉም ውስጥ አለው ቀሽቃዣ ቢጤ ነበርኩ ለምን እንደሆነ ባላውቅም እድሜው 30ዎች ውስጥ የሚሆነው ክልሱ የእንግሊዝኛና የአማርኛ አስተማሪያችን ይወደኛል ይሄን የሚመልስ እኔ ቲያትር የሚሰራ እኔ የተማሪዎችን ደብተር የሚሰበስብ እኔ መጽሐፍ የሚያነብ እኔ ማለቂያ የሌለው የተሳትፎ ጥያቄ ማለቂያ የሌለው እኔ ያ መምህራችን በሳምንት አንድ ቀን ቋንቋ ክፍለ ጊዜ ልቦለድ ወይም ሌላ የልጆች መጽሐፍ ያነብልናል። አማርኛውን እኛ በየተራ እንድናነብ ሲያደርግ እንግሊዝኛውን ደግሞ ቃል በቃል ራሱ አንብቦ እየተረጎመ ይነግረናል። ከየት እንደሚያመጣቸው የማናውቃቸው ለልጆች የተዘጋጁ የእንግሊዝኛ መጽሐፍት ነበሩ። አሁን እንደምገምተው Ladder English የሚባሉ ለጀማሪ የእንግሊዝኛ አንባቢዎች የተዘጋጁ መጽሐፍት ነበሩ። ለተማሪዎች የአማርኛ መጽሐፍት ለማንበብ የመጀመሪያው ተመራጭ እኔ ነበርኩ። በጣም ጎበዝ ባልሆንም ሰነፍ ከሚባሉት ተማሪዎች ውስጥ አልነበርኩም። የዚያን ጊዜውን አንድ የትምህርት መረጃውን አሳየኝ። ጎበዝ የምትባል አይደለህም፣ ሆኖም ሰነፎቹ ጎራ ውስጥ አልነበርክም አልኩት። ያንተንስ ማናየልህ? አሁን የሶስተኛ ክፍል መረጃህን አምጣ ብልህ ጠፍቷል ነው የምትለኝ? ይሄኔ ከ150 እንኳን ማምጣት አቅቶ ነው በመከራ እዚህ የደረስከው። በላውን ስለሌላው ትምህርት ቤት ልንገርህ። አባታችን ከርቸሊ አካባቢ የነበረንን ቤት ሸጦ ጎፋ ሰፈር መኖሪያ ቤት ሰርቶ ቀየር። ስለዚህ እኔም ትምህርት ቤት ቀየርኩ። ከአምስተኛ እስከ ስምንተኛ ክፍል የተማርኩት ጎፋ ሰፈር በሚገኘው የመንግስት ትምህርት ቤት ነው። ፊታውራሪ ላቀ አድገህ የመጀመሪያ ደረጃ ትምህርት ቤት። ትምህርት ቤቱ የተሰራው የአባቴ ዘመዶች በሰጡት መሬት ላይ ስለነበር የተሰየመው በፊታውራሪ ላቀ በአባቴ አጎት ስም ነበር። መኖሪያ ቤታችንም እዛው ትምህርት ቤቱ አጠገብ ነው። ጠዋትም ሆነ ከሰዓት በኋላ ከቤት የምወጣው ደወል ሲደወል ነበር። ግለሰቦች ለመንግስት መሬት ይሰጣሉ? አዎ፣ በብዙ ሀብታሞች የተለመደ ነገር ነው። ለትምህርት ቤትና ለቤተ ክርስቲያን መሬት ይሰጣሉ። ለጎፋ ገብርኤል ቤተ ክርስቲያን መስሪያ ቦታም ሳይሰጡ አይቀሩም። እሱን ተውና ያ ትምህርት ቤት በርካታ ትዝታዎች ጥሎብኝ አልፏል። እዚያም ቀሽቀዣነት ያልተወኝም። ለተማሪዎች ክርክር ከአስተማሪና ከወታደር፣ ከገበሬና ከነጋዴ አይነት በቲያትርና መሰል ውድድሮች እንደተለመደው ሁሌም እኔ አለሁ። የትምህርት ቤት ጓደኞቼ በርካታ ቢሆንም የማረሳቸው ወንዲራድ ዘውዴ፣ በዛብህ ወርቁ፣ መስፍን ብዙነህ፣ ምኞቴ ካሳ፣ ሄሩ ዑመርና ከተማ ነበሩ። መምህራኖቻችን ብዙ ነበሩ። ዳይሬክተሩ ቲቸር ዩሱፍ፣ ከአስተማሪዎቻችን ቲቸር ሙሉ ዓለም፣ ቲቸር ያህያና ቲቸር አበራም አይረሱኝም። ቀዥቀዣነትን የሚገልጽ ንገረኝ ስለው የስድስተኛ ክፍል ተማሪ እያለ የዩኒቨርሲቲ ተማሪዎች ፕሬዝዳንት ጥላሁን ግዛው ሲገደል የሆነውን ተረከልኝ። የጥላሁንን የመገደል ዜና በትምህርት ቤታችን ማን እንዳሰራጨው አላውቅም። እንደሚመስለኝ ስሙን የረሳሁት ስለ ኢትዮጵያ ድህነት ሁልጊዜ የሚያወራው መምህር ሳይሆን አይቀርም። የኢትዮጵያ ሕዝብ 99.9999 በመቶ ድሃ ነው ይለን ነበር። ከነጥብ በኋላ 9 ቁጥርን በተከታታይ ለአምስት ደቂቃ ያህል ነበር የሚጠራው። ቁም ነገር መሃል ይሄን ቀልድህን አልተዋልክ? ገብርኤልን ቀልዴን አይደለም። 99.9999 ማለት አይደክመውም። ለማንኛውም ጥላሁን የሞተ ዕለት ይሁን በበነጋታው በመጀመሪያ ቅልጥ ያለ ጩኸት ከስምንተኛ ወይም ከሰባተኛ ክፍል ተማሪዎች አካባቢ አስተጋባ። ቀጥሎ ቀሪዎቹ ተማሪዎች የደስታ አይሉት የሐዘን ወይም የአደጋ አይነት ሁታቸውን አቀለጡት። የስድስት፣ የአምስት፣ የአራት፣ የሶስት፣ የሁለተኛና የአንደኛ ክፍል ተማሪዎች ሰዓቱን ጠብቆ በየተራ እንደሚፈነዳ ቦምብና ጥይት ተንጣጡ። የትምህርት ቤቱ ርዕሰ መምህር ግራ ተጋብተው ወደ ዋናው በር በመሮጥ ዘበኞቹ በሩን እንዲዘጉና ተማሪዎች ከግቢ እንዳይወጡ በመከላከል በጩኸት ትዕዛዝ ይሰጣሉ። ትልልቆቹ ተማሪዎች ከክፍላቸው ለመውጣት ሲገረገሉ፣ ቀሪዎቻችንም በየክፍላችን በር ላይ ሆነን እናጫፍራለን። በጣም የሚከበሩትን ርዕሰ መምህርም በጣም የሚፈሩትን የትምህርት ቤቱን ጥበቃዎች ከቁጥር ያስገባቸው አልነበረም። የነሱ ዝም በሉ አጩ ተመለሱ ትእዛዝና የጥበቃዎቹ ዋነግረናል ወደ ክፍል ግቡ ማስጠንቀቂያዎች በመቶዎች በምንቆጠረው በእኛ ጩኸት ተውጧል። ጩኸትና ግርግሩ እንደ ማዕበል ያስፈራ ነበር። በቅጽበት ከያቅጣጫው ወላጆችና የአካባቢው ሰዎች ወደ ትምህርት ቤቱ ጎረፉ። በኋላ እንደተረዳነው ከአንድ ቀን በፊት ጀምሮ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች ረብሻ ላይ ነበሩ። እኛ ልብ ባንልም አንዳንድ ቤተሰቦች ልጆቻቸውን ከትምህርት ቤት አስቀርተዋል። ዳይሬክተሩ ትምህርት እንዳይቋረጥ ሲሞክሩ ወላጆች ልጆቻቸውን ለመውሰድ ኮስተር ብለው ስለጠየቁ የትምህርት ቤቱ በር ተከፈተልን። ከግቢው በሰላም ከወጣን በኋላ ከግማሽ በላይ የሚሆነው ተማሪ በተለያየ አቅጣጫ ተበታተነ። ቀሪው ደግሞ ወደ ቄራ የሚወስደውን ዋናውን የአስፋልት ጎዳና ለመያዝ በውስጥ ለውስጥ መንገድ ወደ ቤቱ ይሄዳል። መንገዱን ካጋመስን በኋላ አንድ ልጅ ወደ የቤቱ ከሚሄደው ጥቂት ተማሪ እንዲቆምና ጸጥ እንዲል እየደጋገመ ሲናገር ሁሉም ባለበት ተረጋጋ። ትላንትና የኛ የተማሪዎች ፕሬዝዳንት ጥላሁን ገዛው በመንግስት ነጭ ለባሾች ተገሏል። ስለዚህ ቄራ ድረስ ሰላማዊ ሰልፍ እናደርጋለን አለ። እሱም ብሎ ሰላማዊ ሰልፍ መሪ ቄራ እየተቀረብ ቄራ ድረስ ይለናል። ደሞ ከሱ ብሶ ህፃናት ተማሪዎች ወደ የቤታችሁ ሂዱ፣ ልጆች ስለሆናችሁ አደጋ ይደርስባችኋል አይነት ንግግር አደረገ። እኔ ያኔ ስድስተኛ ክፍል ስለነበር የሚኒስትሪ ተፈታኝ ስለሆንኩ ህፃን አይደለሁም ብዬ አስቤያለሁ። እኔ ዝም ስል ሌሎቹ እምቢ እምቢ አንሄድም አንሄድም በማለት የተመካከሩ ይመስል ባንዴ አስተጋቡ። አብዛኞቹ ንፍጣቸውን በጃኬታቸው እስክሳድ እየጠረጉ ነበር። ምን እነሱ ትላለህ? አንተስ በመዳፍህ ነው? እኔ ንፍጣም አልነበርኩም። ያኔ ሶፍት ስለሌለ በቅጠል ወይም የደብተሬን ሉክ ገንጥዬ ሊሆን ይችላል። አሁን አታቋርጠኝ። ተመለሱ የተባሉት ህፃናት ሲበታተኑ እኔ ባለሁበት ቆም። ይህን ጊዜ ከኛ የማይሻሉት የሰባተኛ የሆኑ የስምንተኛ ክፍል ተማሪዎች በኩርኩምና በካልቾ እየጠለዙ አባረሩን። ግማሹ እያለቀሰ ቀሪው እየሳቀ ወደየቤቱ ተበታተነ። እኔን ጨምሮ ጥቂት ወሬዎች ግንባር ቀደም ታጋዮቹን ፈራ ተባያል ረቅ ብለን መከተል ጀመር። ዋናው አስፋልት ስንደርስ ከጎተራ መንገድ የመጡ በርካታ ተለቅ ተለቅ ያሉ እና ጸግረው ልጥ የሆኑ ተማሪዎች ተቀላቀሉንና ስብጥሩንና ብዛቱን ሙሉ በሙሉ ቀየሩት። እንደመሰለኝ ያንን ትምህርት ቤቱን ያስረበሹት ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የስብስቴ ነጋሲ ንፋስ ስልክ ሁለተኛ ደረጃ ትምህርት ቤት ተማሪዎች ይመስሉኛል። ምክንያቱም ወደ አስፋልቱ ስንቃረብ ከኛዎቹ ወጠጤዎች ጋር ሰላምታ ይቀያየሩ ነበር። የአካባቢ ነዋሪና መንገደኛ ግራ ቀኝ በመቆም ደሞ ጀመሩ በሚል ስሜት ቆሞ ያያል። አንዳንዱ ይሄ ውሪ ሁላ ሲል፣ ከረር ያለ አቋም ያለው ደሞ እነዚህ ደሞ እንትናቸውን ሳይጠርጉ ይላል። በርካታ እናቶች ልጆቻቸውን ለመፈለግ ወዲህ ወዲያ እያሉ ይሮጣሉ። ወይኔ ልጄን የሚሉ በርካታ ሴቶች ነበሩ። ሰልፈኛው አስፋልቱ ላይ ሲደርስ በአካባቢው ውጥረት ነገሰ። ተማሪ ይጮሃል፣ እናቶች ይጮሃሉ፣ መኪናዎች የዘወር በሉ ጥሩምባ ይነፋሉ። የጎፋ ሰፈር መታጠፊያ በግርግር በፍርሃትና በጭንቀት ተሞላች። እንዴት እንደሆነ ሳናውቀው ጥላሁን ጥላሁን የሚለው መፈክር ወደ መሬት ላራሹ ተቀየረ። ቄራ ስንደርስ እንደገና ከያቅጣጫው የተለያየ ትምህርት ቤት የመጡ ሌሎች ተማሪዎች በብዛት ተቀላቀሉን። የፊታውራሪ ለቀርገ ትምህርት ቤት ተማሪዎች ቁጥር ውስጥ የማንገባ በጣት የምንቆጠር ሆነን አረፍነው። በድንገት ወደ ሜክሲኮ አደባባይ ከሚወስድ አቅጣጫ አንድ የከተማ አውቶቡስ እየከነፈች ወደ መጨረሻ ፌርማታዋ ቄራ ደረሰች። አውቶቡሷ ያንንም 6 ቁጥር የነበረች ይመስለኛል። ሰኔና ሰኞ እንዲሉ የተማሪ ረብሻና አውቶቡስ ተገጣጠመ። ከሽመልስ አብቴ ተማሪዎች የድንጋይ ሩምታ አምልጣ የመጣች ነበረች። ያው እንግዲህ ታውቃለህ፣ የከተማ አውቶቡስ ዋናው የሸር ባለቤት ንጉሱ ነበሩ። ትኬት ቆራጯ ተሳፋሪዎችን በፍጥነት እንዲወርዱ ስታደርግ፣ ሹፌሩ ደግሞ የመኪናውን አቅጣጫ ቀይሮ ወደ ኋላ ለመመለስ ሲሞክር ከሰልፉ ፊት የነበረው ልጅ ትልቅ ድንጋይ አንስቶ ወደ አውቶቡሷ ገሰገሰ። ይህን ጊዜ ጀሌው ተማሪ እጅ ውስጥ የገባውን ድንጋይ ጠጠርና ኮረት በማንሳት መሪውን ተከተለ። በሚገርም ፍጥነት ሹፌሩና ቴክት ቆራጯ ከአውቶቡስ ወርደው ወደ ቄራ ግቢ ሩጫቸውን አስነኩት። ከዚያ በኋላማ ምኑ ይነገራል? ዝሙት ፈጻሚዎች በድንጋይ ይወገሩ እንዲል የጥንቱ ሕግ። 6 ቁጥር አውቶቡስም እንደተሰነች ሴት በዚያ ሁሉ ውሪ ተማሪ ተወገረች። እኛ ሕፃናቱ መስታወት የመስመር ዕድል አላገኘንም። ቀድመው የደረሱት ትላልቆቹ ሁሉንም አራግፈውታል። ከድንጋዩ ናዳ የተረፈ መስታወት አገኘ እንደሆን ብዬ አውቶቡሱን ዞርኩ። ምንም አላገኘውም። በንዴት የአውቶቡሷን ጎን በያዝኩት ድንጋይ አቀመስኩት። እንደኔ መስታወት የመስፈር ዕድል ያላገኙ ደግሞ ዙሪያውን ከበው ታርጋውን፣ ጎማውንና ኮፈኑን ይቀጠቅጣሉ። ከዛስ በሰላም ተበተናችሁ? ሌላውስ በሰላም ተበተነ? እኔ ነኝ እንጂ ሳቤን ያገኘሁት። ይህን ሁሉ ማውራልህ ጉዴን ለማውራት እንጂ ስለ ሰላማዊ ሰልፍ ማውራት ፈልጌ መሰለህ? ያንኑ የአውቶቡሱን ጎንና ምናምኑን በድንጋይ እየቀጠቀጥኩ እያለሁ ከተቃራኒ አቅጣጫ የተወረወረ ደረቅ የአፈር ኮረት በግራና ቀኝ ያሉትን የተሰበሩትን የአውቶቡሱን መስኮቶች አልፎ የቀኝ እግሬ ቅልጥም ላይ አረፈ። በጥይት የተመታው ያህል ነበር የተሰማኝ። እግሬን ብቻ ሳይሆን መላው አካላቴ በህመም ነደደ። ጩኸቴና ልቅሶዬ ልክ አልነበረውም። በግራ እግሬ እንጠጥ እያልኩና እየዘለቅኩ አካባቢ ወደሚገኘው አንድ ሱቅ አመራው። አንድ ሽበታም ሰው እየሮጡ መጡና እቅፍ አድርገው ይዘውኝ ሮጡ። በመጨረሻ በአካባቢው ባለ አንድ ጠላ ቤት ይዘውኝ ገቡ። የጠላ ቤቷ ባለቤት ረዘም ባለ የእንጨት አግዳሚ ላይ ያስተኙኝ። የተመታው እግሬ ለማበጥ አቆብቁቧል። ያች እናትህ ጉዷን አላየች፣ እስቲ አንተ አሁን በዚህ ዕድሜ ድንጋይ ውርወራ ውስጥ ምን ዶለህ እያሉ እያዘኑ ይቆጡኛል። እግሬን ለሁለት ግጥም አርገው ነፍሴ እስኪወጣ እግሬን አሹልኝ። ሰውየው ሲሄዱ እኔ እዛው ጠላ ቤት ቆየው። ባለ ጠላዋ ምሳ አብልተው ሻይ አጠጥተው ለአውቶቡሱ ብለው 15 ሳንቲም ሰጥተው ከሰዓት በኋላ አሸኙኝ። የኛ ሰልፍ ፖሊስ ሳይመጣ ነበር የተበተነው። ስለዚህ ፖሊስ ምንም ጉዳት ተማሪው ላይ አላደረሰም። ትንሣኤ ሱሪውን ከፍ አርጎ የእግሩን ጠባሳ አሳየኝና የኔ ጉዳት ለታሪክ ሳይመዘገብ እስካሁን ቀረ በማለት ከት ብሎ ሳቀ። አይዞህ፣ ድሮም ታሪክ ሰሪዎች እንደተዘነጉ ናቸው አልኩትና ተቀላለን። ፖለቲካ የጀመርከው 6ኛ ክፍል ሆነህ ነው ማለት ነው አልኩት። ፖለቲካ አልከው? ይሄ የሁሉም ሙሪ ጸባይ ነው። በተለይ የኔ አይነት ቀሽቀዣ እንዲህ አይነት ውስጥም አይጠፋም። አሁን ድረስ የኔ አይነት ልጆች ህጋዊም ሆነ ህገወጥ ሰላማዊ ሰልፍ ላይ ይታያሉ። ስለዚህ ያን ጊዜም ሆነ አሁን እኔን የተረየ ያደርገኝም እንሰይ የስድስተኛ ክፍል ተማሪ ስለነበር ባስተውሰውም በዚያለት የበርካታ የዩኒቨርሲቲና የሁለተኛ ደረጃ ተማሪዎች ደም ፈሷል። የሞቱና የታሰሩ በርካቶች ነበሩ። በተለይ የጥላውን ግዛውን ሬሳ ከሆስፒታል ለመውሰድ ሙከራ ያደረጉ የዩኒቨርሲቲ ተማሪዎች ጉዳት ከፍተኛ ነበር። 1962 ዓመተ ምህረት ሁሉም ዜጎች በተለይም ሊቃኑ መምህራንና ተማሪዎች በበርካታ አገራዊ ጉዳዮች ላይ የሚሾካሾኩበት ዘመን ነበር። ያመት ንጉሱን ቀዳማዊ ኃይለ ሥላሴ ለመግደል አርበኛው አፈ ንጉስ ተከለ ሙከራ ያደረጉበት፣ የኮንጎ ዘማቾች ሰላማዊ ሰልፍ በፖሊስ ዱላና ጥይት የተበተነበት ሲሆን በመሰረታዊ ቃዎች ላይ ቀረጥ የተጨመረበትም ዘመን ነበር። ስንሳይ ሁለተኛ ደረጃ ትምህርት ቤቱ ተረከልኝ። ከነገረኝ ሁሉ ቆልፍ ነው ያልኩት የሚከተለው ነበር። የሁለተኛ ደረጃ ትምህርት ቤት 9ኛ ክፍል የተመደብኩት የሽመልስ አብቴ ሁለተኛ ደረጃ ትምህርት ቤት ነበር። ልጃጅ የነበረው የወጣትነት ዘመኔን የተፈታተነው በመጠኑም ቢሆን ሲጋራውን መጠጡንና የሴት ጓደኛን ቆየት ብሎም ፖለቲካውን የተዳፈርኩበት ትምህርት ቤት ነው ሽመልስ አብቴ። እሱ ባይገነንም እዚያም ቀሽቃሻ ከሚባሉት ተማሪዎች መሃል አንዱ ነበርኩ። የተወሰነ ጊዜ በዲሲፕሊን ግድፈት ተከስሼ የተማሪዎች ኃላፊ በነበረው በቲቸር መሐመድ ተቀጥቻለሁ። ያልተከሰስኩበት ነገር ቢኖር በድብድብ ነበር። ጉልበት ስለሌለኝ ይመስለኛል። ጆሊ ነበርክ? ጆሊ ከሚባሉት ውስጥ አልነበርኩም። ሆኖም እግሩ ሰፋ ያለ ሱሪ ለብሳለሁ። እንደ ዘመኑ ፋሽን ጸጉሬ ወደ ጎፈሬነት ያደላል። ከኛ በሚበልጡ ተማሪዎች በሚደገሱት የቀን ፓርቲ የዳንስ ዝግጅት ላይ መካፈል የጀመርኩት እዚያው ነው። አሁን ያለው ቁመቴ ከዚያ በኋላ የጨመረ አይመስለኝም። ያለ እድሜ ቁመቴ ስላደገ እኔም ያደግኩ ይመስለኛል። ፍንዳታ ስትሆን እንደዛ ነው የሚሰማህ? እንጃልህ፣ እኔ ፈንድቼ አላውቅም። ወደ ሌላ ርዕስ ልትወስደኝ ነው ደግሞ? ከቆምክበት ቀጥል። የፍንዳታ ጸባይ ቢያይልም ንቁ ከሚባሉ ተማሪዎች መሃል ነበርኩ። የቲያትር ክበብ አባል ነኝ። ተዋናይ ሳልሆን የቀረሁት ለጥቂት ነው። ፍናት ባጭሩ ንገረኝ። አልናገርም። ከርዕስ እንዳትወጣ ብለኸኝ የለም? የትምህርት ቤቱ ተዋናይ ሆኜ ከተካፈልኩበት ቲያትር አንዱ ስም ያጣ ጩኸት በሚል ርዕስ የተዘጋጀውን አረሳውም። መምህራን ሳይቀሩ ቲያትሩን ተመልክተውታል። ቲያትሩ የፖለቲካ ተጽዕኖና ምጸት ያለበት በመሆኑ በጣም የተወደደ ነበር። ደራሲው ማን እንደሆነ ትዝ አይለኝም። አስተማሪ ሊሆን እንደሚችል ግን እገምታለሁ። ትንሣኤ ከፎቶግራፍ አልቡም ውስጥ አንድ አነስ ያለ ፎቶ አውጥቶ ሰጠኝ። 15 ልጆች ሆነው የተነሱት ባለ ጥቁርና ነጭ ፎቶግራፍ ነው። በጣም ደስ የሚሉ ወጣት ልጆች ናቸው። በ1967 ሰሚ አጣ ጩኸት የተባለውን ቲያትር የሰራነው ልጆች የሚል ተጽፎበታል። ሌሎችም ፎቶዎች አሳየኝ። ከቅርብ ጓደኞቹ በተጨማሪ ፍሬህይወት ወርቁና ሚካኤል ጽጌ የሚሉ ስሞች ተጽፎበታል። ወዲያው በል ቀጥል አልኩት። ርዕሱን ባላስታውሰውም ሰሚ አጣ ጩኸትን ከመስራታችን ከሁለት ዓመት በፊት አንድ ድራማም ሰርተናል። ያኔ የሰራነውም በጣም የተዋጣ ነበር። ቲያትሩን በሰራን በማግስቱ ይመስለኛል የሂሳብ የፊዚክስ መምህር የነበረው ቲቸር ጌታቸው ከተዋናዮቹ መካከል ስሜን ጠርቶ ከገመትኩት በላይ አደነቀኝ። በሌላ ቀን የመምህራን ቢሮ ድረስ እንድመጣ አዘዘኝ። መምህር ጌታቸው ፍጹም ረጋ ያለ ማከረኛ ቆመት ያለው ጠይምና መልካ መልካም ነው። ረባሽ ስባል እንደተማ ሆኖም ጥሩ ተዋናይ እንደሆንኩ ሲነግረኝ ጸጉሬን እያሻሸሁ አንገቴን እንደፍቼ ዝም አልኩ። ቲያትር መተወን የት እንደተማርኩ ሁሉ ጠየቀኝና መጽሐፍ ታነብ ያለሽ አለኝ። አዎ አልኩት። ውሸቴን ነው፣ አንባቢ አልነበርኩም። ሆኖም የሶስተኛ ክፍሉ ክልሱ መምሬ ባሳደረብኝ ተጽዕኖ አስደናቂ ታሪኮችና አጫጭር ልቦለዶች ይስቡኝ ነበር። በሚቀጥለው ጊዜ መጽሐፍ እንደሚያመጣልኝ ነግሮኝ ተለያየን። በቃሉ መሰረት ረጋ ብለሽ አንብቢያት፣ እንግሊዝኛው ቀላል ነው፣ ስትጨርሺ ታሪኩን ትተርኪልኛለሽ ብሎ የገጹ ብዛት ትንሽ፣ ቀለሟ ቢጫ፣ ርዕሷ ፒክኒክ የሚል መጽሐፍ ሰጠኝ። ከቅርብ ጓደኞቼ ጋር አገላብጠን አየናት። የመጀመሪያውን ገጽ ለማንበብ ሞከርን፣ ሆኖም ብዙም አልገባን። የሰጠኝ የቤት ሥራ ትልቅ ሸክም ሆነብኝ። ሁለት ቀን ባነብም ዋናው የታሪክ ጭብጥ አልገባኝም። ቅዳሜና እሁድም ከቤት ሳልወጣ ደግሜ አነበብኩት። አሁንም አልገባኝም። ምን አስጨነቀ? አልገባኝም ብለህ አትገላገልም ነበር? እንደዚያ ተማሪ ፊት በጣም አጋኖ ጎበዝ ተዋናይ መሆኔን የመሰከረልኝን መምህር እንዴት ላሳፍረው ብዬ ነው መሰል ለክብር የሚሆን አልገባኝም። ስለዚህ ከትምህርት ቤት ውጭ ስራዬ እቤት ውስጥ ቁጭ ብሎ መጽሐፉን ማንበብ ሆነ። አንዱ ምዕራፍ ገብቶኝ በስርዓት ሳነብ ድንገት አንድ ሁለት ከባድ ቃላት ሲያጋጥመኝ ድንብርብሬ ይወጣል። ያኔ የታሪኩ ፍሰት ይጠፋኛል። የእንግሊዝኛ አማርኛ መዝገበ ቃላት ስላልነበረኝ ያኔ ያለ አይመስለኝም። አሳሬን አየሁ። የማላውቀውን የእንግሊዝኛ ቃል በማላውቀው የእንግሊዝኛ ቃል መተርጎምና መረዳት መከራዬን አብዝቶት ሰነበተ። በዚህ የተነሳ የቃል ፍቺ ፍለጋ ስባክን ብዙ ጊዜ ወሰደብኝ። ሳቄ መጣ። ምንም ሳይገባህ ቀረ አልኩት። ምን ለማለት ፈልገህ ነው? ወሬኛ ነህ፣ ገብርኤልን ወሬኛ ነህ። ደስ አይበልህ፣ በሶስት ሳምንት ውስጥ ፒክኒክን ሶስት ጊዜ አነበብኳት። በመጨረሻም የታሪኩንም መሰረታዊ ጭብጥ አገኘሁት። በዚያ ቀን የተሰማኝ ደስታ ወሰን አልነበረውም። የእንግሊዝኛ መጽሐፍ ማንበብ ቻልኩ። ቲቸር ጌታቸው ጋር ሄድኩና መጨረሴን ስነግረው ከሁለት ገጽ ባልበለጠ ፍሬ ነገሩን በአማርኛ ጽፈሽ አምጪ አለኝ። በተባለው ቀን የአንድ ቤተሰብ አባላት ለሽርሽር ሄደው የሰሩትንና ያጋጠማቸውን ታሪክ በሁለት ገጽ ማሳጠር አቅቶኝ ይሁን ወይም ማወቄን ለመግለጽ በአምስት ገጽ ጽፌ ሰጠሁት። ገጹ ለምን በዛ ብሎ አልጠየቀኝም፣ አገላብጦም አላየው። ፒክኒክን በስጦታ መልክ ከሰጠኝ ቆይቶ አንድ ሪደር ዳይጀስት በዘመኑ የመጽሐፍ ቅርጽና ይዘት የነበረው አነስተኛ መጽሔት አመጣልኝ። ሶስት ታሪኮች ላይ ምልክት አድርጎበት እንዳነብ አደረገኝ። በቃ ከዚያ በኋላ ይብዛም ይነስም ለመጽሐፍ በጎ አመለካከት ኖረኝ እልሃለሁ። ይህ መምህር በኋላ የኢህአፓ የፖሊት ቢሮ አባል ሲሆን ቆይቶም ደግሞ ለ በመባል የሚታወቀውና ኢህአፓ በአንጃነት የፈረጀው ጌታቸው ማሩ ነበር። የሚገርም ነው ይሄ። በአንጃነት ተገደለ የሚባለው ጌታቸው ማሩ የኢህአፓ መስራች? ከዚያ በኋላ ትገናኙ ነበር? ከዚህ ዓመት በኋላ ከማየት ውጭ በስርዓት አግኝቼው አላውቅም። በኢህአፓ ዘመን አንድ ሁለቴ መንገድ ላይ አይቼዋለሁ። አንዴ 4 ኪሎ፣ ሌላ ጊዜ ደግሞ ስታዲየም አካባቢ ይመስለኛል። ሰላምታ ሳይሰጠኝ ነው አልፎኝ ሄደው። ረስቶኝ ሊሆን ይችላል። ነፍሱን ይማረውና ባለውለታዬ ነው። ይብዛም ይነስም ለመጽሐፍ በጎ አመለካከት እንዲኖረኝ ያደረገኝ የእሱና የአንደኛ ደረጃ ክልሉ መምህሬ ተጽዕኖ ሳይሆን አይቀርም። ለማንኛውም ከዓመት በኋላ አብዮቱ ፈነዳ። በሚቀጥለው ዓመትም ዘመቻ ስለተጀመረ እኔም ዘመትኩ እሱ ግን ከኛ ጋር አልዘመተም እንደውም ቀደም ብሎ ማስተማር ያቆመ ይመስለኛል ለነገሩ በተደጋጋሚ ብንገናኝም እሱ መምህር እንጂ ተማሪ ስላልሆነ ጓደኛ ሊያደርገኝ አይችልም ነበር እኔ ደግሞ ያኔ 17 ዓመት እንኳን ያልሞላኝ ልጅ ነኝ ትንሣኤ እንዳለው ጌታቸው ከኢህአፓ መስራቾች አንዱ ነበር ከኢትዮጵያ ውጭ የነበሩት የኢህአፓ መስራቾች ወደ ሀገር ሲገቡ እሱ ኢትዮጵያ ውስጥ ሆኖ አብዮት የሚባል የወጣቶች ቡድን አደራጅቶ ነበር በኋላ ከውጭ ከመጡት ጋር ተቀላቅሎ የፓርቲው የፖሊስ ቢሮ አባል ሆኗል ወደ ጥያቄ ዞርኩ ማስተማር ትወዳለህ አይደል እንደዚህ አይነት መምህራንን ስለምታውቅ ነው ሲፈጥረኝ ማስተማር ወድ ነበር መሰለኝ ማስተማር የጀመርኩት የስምንተኛ ክፍል ተማሪ ሆኜ ነው በአንድ ወቅት የብሔራዊ ሎተሪ ድርጅት በትምህርት ደከም ያሉና በፈተና የወደቁ ተማሪዎችን የገንዘብ እገዛ በማድረግ በክረምት ያስተምር ነበር ለዚህም ሲባል የሁለተኛ ደረጃ ተማሪዎች ለአስተማሪነት ይቀጠሩ ነበር በአንድ ክረምት ስምንተኛ ክፍል የጨረስኩበት ወቅት ነበር እናም ብሔራዊ ሎተሪ ውስጥ ሰርፈተኛ የነበረችው አክስቴ ሰልፍዬ የሁለተኛ ደረጃ ተማሪ ነው ብለሽ ካላስቀጠርሽኝ ብዬ ስለጨቀጨኳት እንድመዘገብ አደረገችኝ ሙስና መሆኑ ነው ለሁለት ወር ዑራኤል አንደኛ ደረጃ ትምህርት ቤት የአራተኛ አምስተኛ ክፍል ተማሪዎችን አስተምሬያለሁ ሌላው አጋጣሚ ደግሞ በእድሜ ከኔ ከፍ የሚል ጓደኛ ነበረኝ መላኩ ይባላል ጨርቆስ አካባቢ የግል ትምህርት ቤት ከፍቶ ያስተምር ነበር ተማሪዎቹ በጠቅላላው ከሀያ አይበልጡም ለምሳሌ የስድስተኛ ክፍል ተማሪዎች ስድስት ወይም ሰባት ብቻ ነበሩ በማጠናከሪያ ትምህርት ቅዳሜን ጨምሮ በክረምት ወራት ፕሮግራም ነበረው እኔም ያለ ክፍያ አስተምር ነበር በተለይ የስምንተኛና የዘጠነኛ ክፍል ተማሪ እያለሁ መኔ ጓደኛዬ ጨርቆስ ቤተ ክርስቲያን ውስጥ ያደድሚያቸው መንኩሰው የነበሩ ደግናት ነበሩት ቤተ ክርስቲያን የምንበላው ዘኬ ትዝ ይለኛል ውለታ ብዙ ነው ጓደኛዬ አንድ ለእናቱ የት ይሆን ያለኸው ትንሣኤ ስለ ትምህርት ቤቱ ዘመን ካጫወተኝ በኋላ በሚቀጥለው ጊዜ ቶሎ አልተገናኘንም ሥራ በዝቶብን ስለ ነበር በአካል ብንገናኝም ለትረካው የሚሆን ጊዜ አልነበረንም ስለዚህ ቃለ መጠይቁን የቀጠልነው ከአንድ ወር በኋላ ነበር
ልሳንን ሸብቦ የውርደትን ከሌ ደርቦ ደራርቦ እንዴት ችላ ይሏል ቀልብን ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣብቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቁራርጦ የጣለ የዘመን ተስቦ ጸጋችንን ገፎ ነጻነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቁራርጦ ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነፃነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሸወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የሥርዓቱ ቁንጮ አማካሪ ሆነው እያየሁኝ ዋኜ ደብዛን የማጥፋት ግፍ በነጸጋይ ላይ አልችለውም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው በአጠቃላይ የሆነውን ኩነት ላሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የጀግና ውለታው ባርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግፍ በጥካኔ ወገንን ያረዱ ያለን በነስጋት በነፃነት እየኖሩ በነፃ እየሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ እያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ረግፍን ማላይም የሐረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እኔን አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ላላ ፕሮግራማችን በዚህ ተካለላን የነኑ ፕሮግራም ነገባት ካን ዲስከስስ እንዲሁም ከሰዓት በኋላ ከ7:30 ሰዓት በድጋሚ እናስተማለን ደናምሹ